የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ ያዲሱ ትውልድ ድምጽ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 15 2011 ዓመተ ምህረት የጋቢና ቪኦኤ ዝግጅታችንን ጀመርን።
በኢትዮጵያ ያለው የፖለቲካ ግምገማ በአንዳንድ የኢትዮጵያ ተንታኞችና ፖለቲከኞች ከሚንጸባረቀው የተለየ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ።
በውስጥ ያሉ ፖለቲከኞች ካላቸው ከፍተኛ ኢንፎርሜሽን ውስንነት ስጋት ይታይባቸዋል። በአፍሪካ ውስጥ ተስፋ ካላት ምንሰራባት ከመታወጣ ጋር ተብላ መታሰበው ኢትዮጵያ ናት። ከጫፍ ጫፍ ዓለም ብትዞሩ ማንኛውም ኢንቨስተር ይነግራቸዋል።
ትርፍ ከተባውን ይዘን እንመለሳለን። በሌላ ዘገባ ደግሞ የጊቤ ሸለቆ ብሔራዊ ፓርክ ከሃ በላይ ጉማሬዎችና ሌሎች ተሳቢ እንስሳት በጥቂት ቀናት ውስጥ ተከታትለው መሞታቸው ተሰምቷል። ትርፍ ይዘን እንመለሳለን።
ሌሎች ለምሽት ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የሱዳን የሽግግር ወታደራዊ መማክርት መንገዶቹ አሁኑኑ እንዲከፈቱና መሰናክሎቹ እንዲነሱ የጠየቀ ቢሆንም የሱዳን የተቃውሞ መሪዎች ካርቱም ውስጥ የተቃውሞ ሰልፍ ማድረጉን እንደሚቀጥሉ ገልጸዋል። የተቃውሞውን እንቅስቃሴ የሚመራው የሱዳን ባለሙያዎች ማህበር አዲሱ የሽግግር ወታደራዊ መማክርት ስልጣኑን ለሲቪል መንግስት እንዲያስረክብ ለማስገደድ ሲሉ ተከታዮቻቸው ዛሬ በመቀመጥ አድማው እንዲቀጥሉ ጥሪ አድርገዋል። በመዲናይቱ ካርቱም ዛሬ ሰልፍ እንዲደረግ በመጮሃሙስ ደግሞ ህዝባዊ መሰባሰብ እንዲኖር ማህበሩ ጥሪ አድርጓል።
የዩናይትድ ስቴትስ የጂኦሎጂ ወይም የመሬት ምርምር ጥናት ደቡባዊ ፊሊፒንስ በሌላ ከባድ የመሬት ነውጥ ተመቷል ይላል። ትላንት የሀገሪቱ ሰሜን ክፍል በ6.1 በሚለካ ርዕደ መሬት ተመቶ ቢያንስ 11 ሰዎች ሞቷል። ዛሬ ከሰዓት በኋላ የተነሳው የመሬት ነውጥ በ6.5 እንደሚለካና በሀገሪቱ ማዕከላዊ ክልል ያማከለ እንደሆነም ታውቋል። የደረሰ ሞትና ጉዳት እስካሁን አልተገለጸም።
በህንድ ውቅያኖስ ላይ እየታየ ያለው አዲስ የትሮፒካል ሳይክሎን ወይንም ከባድ አውሎ ነፋስ የተቀላቀለበት ማዕበል በያዝነው ሳምንት ኮሞሮስን፣ ሞዛምቢክና ታንዛኒያን ሊያተራምስ እየተዘጋጀ እንደሚመስል ተተንብዮአል። ከአንድ ወር በላይ በፊት ኤዳ የተባለ ሳይክሎን ከፊል ደቡብ ምስራቅ አፍሪካ ላይ ከባድ ጉዳት ማድረሱ አይዘነጋም። የፈረንሳይ የአየር ትንበያ አገልግሎት ትሮፒካል ሳይክሎን ኬንዝ የሚለው ማዕበል ዛሬ ከማዳጋስካር በስተሰሜን በኩል 200 ኪሎ ሜትር ርቀት ላይ ደርሶ ወደ ኮሞሮስ ደሴት እያመራ እንደሆነ ተገልጿል። የዩናይትድ ስቴትስ የመከላከያ ሚኒስቴር የጣምራ ታይፉን ማስጠንቀቂያ ማዕከል በገለጸው መሰረት እስከዛሬ ሌሊት ባለው ጊዜ ውስጥ የትሮፒካል የማዕከል ንፋስ በሰዓት 90 ኪሎ ሜትር ይነፍሳል። በሰዓት እስከ 120 ኪሎ ሜትርም ሊሄድ ይችላል ተብሏል።
የሰሜን ኮሪያው መሪ ኪም ጆንግ ኡን ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ለመነጋገር በያዝነው ሳምንት ቭላዲቮስቶክ ወደ ተባለችው የሩቅ ምስራቅ የሩሲያ ከተማ ይጓዛሉ። ክሬምሊን ማለትም የሩሲያ ቤተ መንግስት በበኩሉ ሁለቱ መሪዎች በመጪው ሐሙስ እንደሚሰበሰቡ አረጋግጧል። ሰሜን ኮሪያ ከዩናይትድ ስቴትስ ጋር የምታደርገው የኒኩሌር ንግግር ባለበት በቆመበት በአሁን ወቅት ማዕቀቦች እንዲነሱላቸው በፑቲን ላይ ግፊት ያደርጋሉ ተብሎ ይጠበቃል። ኪም ጆንግ ኡን ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና እንዲሁም ከቬትናም፣ ቻይና እና ደቡብ ኮሪያ መሪዎች ጋር በከፍተኛ ደረጃ የታዩ ስብሰባዎች አካሂደዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ዓለም አቀፉ ማህበረሰብ የሀገሪቱን ወቅታዊ ሁኔታ አስመልክቶ ያለው ግምገማና በአንዳንድ የኢትዮጵያ ተንታኞችና ፖለቲከኞች ከሚንጸባረቀው የተለየ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። በሀገሪቱ ያለው የፖለቲካ አለመረጋጋትም የኢትዮጵያን ፖለቲከኞች በሚያስቡት ደረጃ ለመሆኑን አብራሩት። ከወራት በፊት ያቋቋሙት ከፕራይቬታይዜሽን ኤጀንሲ አማካሪ ምክር ቤት ጋር በተወያዩበት ጊዜ ነው። እስክንድር ፍሬው ዝርዝሩን አድርሶናል።
በርካታ ዓለም አቀፍ ተንታኞችና አንዳንድ ኢትዮጵያውያን ተንታኞች እንደዚሁም ፖለቲከኞች ወቅታዊ የሆኑ ሁኔታ የሚመለከቱት በተለያየ መነጽር ይመስላል። ዓለም አቀፉ እይታ አምናን ከዘንድሮ ያነጻጽራል። አምና ከለውጥ በፊት እንደ አገር ለመቀጠል ሁለት ያስቸኳይ ጊዜ አዋጅ ያስፈልጋትን፣ በአስር ሺዎች የታሰሩባትን፣ በርካቶች የተገደሉባትን፣ በመቶ ሺዎች የተሰደዱባትን አገር ካሁኗ ጋር ያወዳድራል። ሐሳብን በነጻነት መግለጽን ጨምሮ የፖለቲካ ምህዳሩ ጠባብ እንደነበርም ይመለከታል። እናም ያሁኗ ኢትዮጵያ ቢያንስ ከአምናዋ እንደምትሻል የሚተነትነው በዚህ አይነት ንጽጽር ነው። ወቅታዊውን ሁኔታ ከዚህ ተቃራኒ በሆነ መንገድ የሚተነትኑ አንዳንድ ኢትዮጵያውያን ተንታኞችና ፖለቲከኞች መኖራቸው ግን ግልጽ ነው። የእንደዚህ አይነቶቹ ተንታኞች ምልከታ አምናን ከዘንድሮ ያነጻጽርም። በደምደሚያቸውም ቢያንስ ከአምናው የተሻለ ሁኔታ እንዳለ የሚገልጽ አይመስልም። የጠቅላይ ሚኒስትር አብይ አህመድ ተይትም ይሄንኑ መነሻ ያደረገ ነው። አንዳንድ የመንግስት ተቋማትን በከፊል ወደ ግል ይዞታ ለማዛወር እየሰሩ ያሉት ጠቅላይ ሚኒስትር ከቀረቡላቸው ጥያቄዎች አንዱ በወቅታዊ ሁኔታ ምክንያት የውጭ ባለሀብቶች ላይመጡ ይችላሉ የሚል ነበር። በአገሪቱ ያለው የፖለቲካ አለመረጋጋት በአንዳንድ ኢትዮጵያውያን ፖለቲከኞች በሚገለጸው ደረጃ ለመሆኑ ያስረዱት ጠቅላይ ሚኒስትሩ የዓለም አቀፉ ማህበረሰብ እይታም ከእርሳቸው ግምገማ ጋር ተመሳሳይ መሆኑን ያብራሩት
አሁን ያለው የፖለቲካ አለመረጋጋት ፖለቲከኞች እንደሚያስቡት ነው ወይ? ኢንቨስተሮች የሚያስቡት ነው ጥያቄ። በውስጥ ያሉ ፖለቲከኞች ካላቸው ከፍተኛ ኢንፎርሜሽን ውስንነት ስጋት ይታይባቸዋል። በአፍሪካ ውስጥ ተስፋ ካላት ምንሰራባት ከመታወጣ ሀገር ተብላ መታሰበው ኢትዮጵያ ናት። ከጫፍ ጫፍ ዓለምን ብትዞሩ ማንኛውም ኢንቨስተር ይነግራቸዋል። እዚህ ያለን ሰዎች አፕሪሼት ማድረግ አንችልም፣ ምክንያቱም አፕሪሼት ማድረግ አልተፈጠረብንም፣ ኬት እናመጣዋለን። ዓለም ላይ ያለ ግን የትኛውም አናሊስት ይሄን ይገነዘባል። ስለዚህ አሁን ያለ የኢትዮጵያ ፖለቲካ ሁኔታ ለስራ ይመቻል ብሎ ያስባሉ። ግን እሱ ብቻ አይደለም። እሱ ብቻ ሳይሆን አንደኛ ታሪክ ይታያል። ኢትዮጵያ ውስጥ ምን ያክል ኢንቨስተር መጥቶ ተቀምጦ ተዘርፎ ከስሩ ወጣ የሚል ነገር ያያሉ። በንጉሱ ጊዜ የነበረውን የመንግስት ለውጥ ፕራይቬት ሴክተር ያስከተለውን አደጋ የሚያስከትል ትሬንድ ባለፉት 20 30 40 ዓመታት አሉ ወይስ የሉም አንዱ የሚታይ ነገር ነው። ሁለተኛው ሰው ነው። ለምሳሌ ሳውዲ ላይ በረሃ አካባቢ ለማልማት የኢሪጌሽን ስራ ሞክረው ነበር። ሀብቱም ማሽኑም ምናምኑም አለ፣ ግን ሰው የለም። ሰው የመጣ እንደሆነም የሚፈልገው ቤት፣ የሚፈልገው መኪና፣ የሚፈልገው ደሞዝ ከፍተኛ ስለሆነ አልተሳካላቸውም። ከእኛ አንጻር በጣም ከፍተኛ የሰው ኃይል ስላለ በቀላሉ ስራውን መስራት ይቻላል ብሎ ያስባሉ። ሶስተኛው ኢኮኖሚው እያደገ ያለበት ፌስ እና የመሸከም አቅሙ ማርኬቱን ጨምሮ ማለት ነው። እኛን ሲያዩ የኢስት አፍሪካን ኢንቴግሬሽን ኦፖርቹኒቲ ያያሉ። ኢትዮጵያን እንደ ሴንተር ያዩና እዚህ ብናመርት በአቅራቢያችንም ሰፊ ማርኬት አለ፣ ርቀን ለመሄድም በተለይ ባቡሩን ከተጠቀም ያዋጣል ብለው ስለሚያስቡ ብዙዎች ፍላጎት አላቸው። እንደ መንግስትም እንደ ግልም ፍላጎት አላቸው። ለዚህ ጥያቄ ሲነሳ የነበረው እኛም ጋር ጥያቄ ይነሳል።
ይህም ሆኖ ግን በጥያቄው የተጠቀሰውን ስጋት ቸል ማለት እንደማያስፈልግ ጠቅላይ ሚኒስትሩ ጠቁመዋል።
ኮንሰርኑ ይመስለኝ ውስጣዊ ነገራችንን ካላረጋጋንና ካላስተካከል የውጮች አንደኛ ደፍሮ አይመጡም፣ ቢመጡም ደግሞ በጉልበት አይመጡም የሚል ነው። ትክክል ነው። የቤት ማስተካከል አለብን። ካላስተካከል እንኳን የውጭ ሰው እኛ ኮንፊደንስ በሌለን ጉዳይ ሌላው መጥቶ ይሰራልን አይችልም። ኮንሰርኑ ትክክል ነው። ሀሳቡ ግን ውጭ እንደዛ አይደለም።
የጠቅላይ ሚኒስትር አብይ አህመድ መንግስት እየወሰዳቸው ካሉ እርምጃዎች አንዱ የኢኮኖሚ ዘርፍ ማሻሻያ ነው። የዚህ የማሻሻያ ሂደት አንዱ አካል ደግሞ የመንግስት የልማት ድርጅቶችን በከፊል ወደ ግል የማዘዋወር እንቅስቃሴ ነው። በዚህ ሂደት ውስጥ የሚያግዝ የአማካሪ ምክር ቤት ማቋቋማቸውም ይታወሳል። ጠቅላይ ሚኒስትሩ ታዋቂ ፖለቲከኞችን፣ አንጋፋ የንግድ ሰዎችን፣ የኢኮኖሚ ባለሙያዎችንና ሌሎችንም ላካተተው ምክር ቤት እንደተናገሩት ሁሉም ነገር መስመር ይዞ እየሄደ ነው። እናም አትስጉ ያሉት ጠቅላይ ሚኒስትሩ ፉከራው አይሰራም ሲሉም ተናግረዋል። የሚሰሙ ፉከራዎች የሚያሳዩትም አለመቻልን እንደሆነ ነው የጠቆሙት። የመከከረን አስፈላጊነት በማንሳትም ከተመካከረን አሁን ያለውን ሁኔታ እንሻገራለን ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጋቢና ነው የሰማችሁት ከአሜሪካ ድምጽ ራዲዮ። ዝግጅታችን ይቀጥላል። በደቡብ ወሎ ዞን የሚገኘው ደላንታ ወረዳ ኦፓሊት ሰኝ የከበረ ድንጋይ ሀብት ተደልዷል። ሆኖም ከቅርብ ጊዜያት ወዲህ ክብሩ ድንጋይ ለክብሩ የሰው ልጅ የግጭት መንስኤ ይሆነ መጥቷል ይለናል መስፍን አራጌ በቀጣይ ዘገባው።
የደላንታ ወረዳ ካሉት 31 ቀበሌዎች 27ቱ ከፍተኛ የኦፓል ክምችት ያለባቸው ናቸው። ካለፉት 10 አመታት ጀምሮ ማዕድኑ በባህላዊ መንገድ እየወጣ ለገበያ ይውላል። እዚህ አትራፊ ማዕድን ስራ ግን ከቅርብ ጊዜያት ወዲህ የግጭት መንስኤ ያለመረጋጋት ምክንያት ሊሆን ነው። በቅርቡ እንኳን መንገድ ያዘጋ የተሽከርካሪ ጎማ እስከማቃጠል ያደረሰ ሰልፍና ተቃውሞ ተስተናግዶበታል። የወረዳው ዋና አስተዳዳሪ አቶ ደሳሌ ሞላ ይናገራሉ።
ይሄ ሀብት በአግባቡ ያልተያዘና በስርዓት ያልተመራ ሀብት ነው። የማዕድን ሀብት አስተዳደርና አጠቃቀም ስርዓት ሲታይ ጠንካራ ህግና ስርዓት ለመምራት የሚያስችል ሁኔታ በመዘርጋት በኩል ሰፊ ውስንነት ያለበት በመሆኑ የግጭት ምንጭ የሆነ የሰላምና የደህንነት ስጋት እየፈጠረ በተለይ አሁን ከለውጡ በኋላ ለውጡን መሰረት አድርጎ የሚመጡ በርካታ ጥያቄዎች አሉ።
እንደ አስተዳዳሪው በችግሩ ዙሪያ በተለይ ከወጣቶች ጋር ውይይት ተደርጓል። ከተጠቃሚነት ጋር በተያያዘም በርካታ ጥያቄዎች ተሰንዝረዋል።
የመጀመሪያው ቀበሌ መግባት አለብን። የኦፓል ማዕድን የሌለባቸው ቀበሌ ወጣቶች በተለይ የወገጠና ከተማ ወጣቶችና የከተማ አካባቢ ቀበሌ ወጣቶች በቅርብ ከሚገኝ አካባቢ ላይ ሄደ መስፈር አለብን። የፍትሃዊ ሀብት ተጠቃሚነት መረጋገጥ አለበት። ከለውጥ በፊት ጀምረን ጥያቄውን ስናቀርብ ቆይተናል። ከለውጥ በፊት የነበረው ሂደት አላስተናገደንም። አሁን ደግሞ በለውጥ ሂደት ውስጥ ያላችሁት ልታስተናግዱን ይገባል የሚል ጠንከር ያለ ጫና ይፈጥሮ ነበር።
ከኦፓል ምርት ጋር በተያያዘ ወጣቶችን በማደራጀት ክትትልና ድጋፍ በመስጠት በኩል ኃላፊነቱን የወሰዱ መንግስታዊ ተቋማት መቀያየርም የአሰራር ግልጽነትን እያሳጣ ነው የሚሉት አስተዳዳሪው፣ ይህም ሌላው የግጭት ምክንያት ነው ብለዋል።
በፊት በነበረው ሁኔታ በህብረት ስራ ማህበር የተደራጁት የኦፓል ማዕድን እዛው ቀበላቸው ላይ ያለውን ወጣት አደራጅቶ እዛው ላይ አባላቸውን እያሰፉ እንዲሰሩ ነው የሚፈቅድ የድሮ አሰራር ነበረው። አሁን ደግሞ በቴክኒክና ሙያ ኢንተርፕራይዝ ልማት መስሪያ ቤቱ ደግሞ ማደራጃው እዛ ላይ ማንኛውም ዜጋ የማዕድን ሀብቱን የተዘዋውሩ ሰርቶ የመጠቀም መብት አለው የሚል ደግሞ ይሄ አሰራር አለ። ስለዚህ የሁለቱ ተቋማት አሰራር ጭቅላሽ ያደርጋል። በተለይ የክልል ህብረት ስራ ማህበር ኤጀንሲና ክልል ማዕድን ኤጀንሲው ሁለቱ መስሪያ ቤቶች ተቋማት እየተገፋፉ የመጨረሻ መፍትሄ አልተቀመጠም።
የፌዴራሉ ማዕድንና ነዳጅ ሚኒስቴር ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ሚካኤል መንገሻ እንደሚሉት በተለይ ከግልጽነትና ከኃላፊነት ጋር ተያይዘው የሚነሱ ቅሬታዎች በቅርቡ ይፈታሉ።
ትልቅ የሪፎርም ስራዎች እየተሰሩ ናቸው። በተቋም ደረጃ በሂደት የሚገለጽ አንድ ኮርፖሬሽንም እየተቋቋመ ነው። እሱ ይህንን አሰራር የሚያግዝ እንደ አስፈላጊነቱ መንግስት ጠልቃ እየገባ የመንግስት ኮርፖሬሽን ነው። ያው አዋጆች እየተዘጋጁ ነው በሁለቱም በማዕድንም በፔትሮሊየምም። ስለዚህ እነዚህ አዋጆች ብዙ ግልጽነት የሌላቸው አሰራሮችን ክሊር ያደርጋሉ። የየተቋማት የተለያዩ አካላት ድርሻቸው በግልጽ ያስቀምጣሉ።
ወረዳው በምግብ ሰብል ራሱን ያልቻለ ከፍተኛ ስራ አጥ ያለበት እንደሆነ ከአስተዳደር ጽህፈት ቤቱ የተገኘ መረጃ ያመለክታል። በሌላ በኩል ደግሞ ከፍተኛ የኦፓል ክምችት እንዳለው ይታወቃል። ታዲያ ላለፉት 10 አመታት ከዚህ ማዕድን ማን ነበር ሲጠቀም የቆየው? የወረዳው ነዋሪ አቶ ደሳለኝ ሞላ፣
የአካባቢው ማህበረሰብ ከማዕድን ሀብቱ በአስር አመት ጊዜ ውስጥ 4.4% ብቻ ነው የተጠቀመው። ቀሪውን 95.6% ለህንድ የሚያቀብሉ ደላሎች እና ህንዶች ናቸው የተጠቀሙበት። ህግን ያልተከተለ፣ መሰረተ ልማትን ያላመጣ፣ ለመንግስትና ለህዝብ ግብር የማይከፈልበት፣ ውስኖችን ሀብታም የሚያደርግ ነው ነው።
የፌዴራሉ ማዕድንና ነዳጅ ሚኒስቴር ዘመናዊ የግብይት ማዕከል የደላንታ ወረዳ ከተማ በሆነችው ወገል ጤና ላይ ለማቋቋም የጀመረውን ጥረት የሚቃወሙ ጥቂት ኦፓል አምራቾች በርካታውን ወጣት የተዛባ መረጃ ለመስጠት ግጭት እንዲነሳሳ አድርገውታል። አብዛኛውን አምራች የሚጎዳው ነባሩ አሰራር እንዲቀጥል ቅስቀሳ አድርገዋል በማለትም ይወቅሳሉ።
ሻይ ሽጠው የሚያድሩ ዜጎች ለሀገራቸው ግብር እየገበሩ በበርካታ ገንዘብ ህዝብን የሚለውጥና ለአካባቢው ህብረተሰብ እድገት የሚሰጥ ማዕድናት በህገ ወጥ ይሰራ ማለቱ መንግስት እንኳን ይሄ በኪስ ወጥቶና በትንሽ ፔስታል ሀገር ሊጠቅም የሚችል የዶላር ምንዛሬ ለሀገሪቱ የሚያስገባ ምርጥ የሆነ ኦፓል በህገ ወጥ ይሰራ ብዬ አልደግፍም።
የገበያ ማዕከል ወደ ደላንታ የሚመጣበት ዋና ምክንያት እኛ አዲስ አበባ እንድንቀር፣ ክንዶቹ የመንገድ ችግር፣ የሆቴሎች ችግር፣ የትራንስፖርት ችግር ስለሚገጥማቸው ወደ ደላንታ ስለማይገቡ ምርትህን ሊያወርዱት ነው፣ ዳቦህን ሊያሳጡህ ነው፣ በድሮ አሰራር ይቀጥል ብለህ ተነስ ብለው በተገላቢጦሽ የሚጠቀመውን ማህበረሰብ ቀስቅሰውታል ማለት ነው።
ነባሩ አሰራር ይቀጥል የሚሉ ግለሰቦችን ለማግኘት ጥረት ባደርግም አልተሳካልኝም። የግብይት ማዕከሉን የማስጀመሩ እንቅስቃሴ ግን በቅርቡ እንደሚቀጥል የማዕድንና ነዳጅ ሚኒስቴር ህዝብ ግንኙነትና ኮሙኒኬሽን ዳይሬክተር አረጋግጠዋል።
ወሎ አካባቢ በነበረው ረብሻ ምክንያት ተቋረጠ እንጂ ፕሮግራም ነበር እንደውም እዛ ወረዳ ላይ ግብይት ማዕከል ለማስጀመር በቅርብ እሱ ለማስቀጠል ሐሳብ አለ። አንዱ እዛ ደላንታ አካባቢ ነው ደቡብ ላይ ነው ማዕከል አለ ቤንሻንጉል አካባቢ አለ እንደዚህ ካልተናል አሁን በቅርብ ምንጀምራቸውን ትኖች አሉ።
የግብይት ማዕከሎች ህጋዊ አሰራርን የሚያጠናከሩ ምርትና ሽያጭን በመረጃ አስደግፎ የሚያቀርቡ ተገቢውን ክትትል ድጋፍና ተጠያቂነት ለማስፈን የሚያስችሉ ናቸው ተብሏል። ከዚህ በተጨማሪ ሚኒስቴር መስሪያ ቤቱ ሌሎች አሰራሮችን እንደሚዘረጋ ጠቁመዋል።
ፕላቲዎችና ቅርጻቅርጽ የሚሰሩት 500 በላይ የሚሆኑ የማጥራት ስራ ይሰራል። አገር አቀፍ ደረጃ በተለይ ፌደራል መንግስት የሚሰጣቸው አብዛኛዎቹ ስራ ላይ የሉም። አንደኛው ሁለተኛው ስፔሻላይዜሽን የለም። ዝምብሎባ አጀን የሚል እንጂ ስፔሲፊክ ሆኖ በዚህ የሚል እንትን የለም። ወደዚህም ልንገባ ነው። ወይም በዚህ ወርስ ከ30 ባለው እነዚህ 500 በላይ የሆኑ እንትኖችን ስራ ላይ የሌሉትን በህጉ መሰረት የማውጣትና ያሉትን ደግሞ በአንድ ዘርፍ ብቻ እንዲሰሩ በኦፓል ብቻ ከሆነ በኦፓል በሌላም በሳፋየር የመሳሰሉትን ብቻ እንዲሰሩ በማድረግ ስራ እየተሰራ ነው ያለው።
አሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን እናመሰግናለን። ተከታዩ ዘገባችን በደቡባዊ ክልል መንግስት አስተዳደር ስር በሚገኘው የጊሌ ሸለቆ ብሔራዊ ፓርክ ከ20 በላይ ጉማሬዎችና ሌሎች ተሳቢ እንስሳት በጥቂት ቀናት ውስጥ ተከታትለው መሞታቸው ተሰምቷል። ስለ ክስተቱ ሀብታሙ ስዩም ከኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የህዝብ ግንኙነት ኃላፊ አቶ ጌትነት ይግዛው ጋር ቆይታ አድርጓል። አቶ ጌትነት እንስሳቱ የሞቱት በመመረዛቸው ሳይሆን እንዳልቀረ ያላቸውን ጥርጣሬ በማጋራት ይጀምራሉ።
በፎቶግራፍ ማስረጃ እንደቀረበው ሂፖዎቹ ወይም ጉማሬዎቹ በሙሉ ተገልብጠው ሰውነታቸው ባብጦ ነው የሚታየው። ለረጅም ጊዜ ዘቦታን ተወቁበት ቦታ ነው። ኢንቨስቲጌሽኑ ወይም ደግሞ የምርመራ ስራው ካለቀ በኋላ በተፈጥሮ ነው በሰው ነው የሚለው ነገር ይለያል። ግን ያለውን ኢንቫይሮመንት ስታየው ሰው ካልሆነ በስተቀር እድሜ ልክ የሚኖሩበትን ቦታ በዚህ አይነት መልክ ተመርዘው በቁጥር ደረጃ 28 የሚደርሱ ጉማሬዎች መሞታቸው ይሄ ማንም ሰው ለሚያዳምጠው ራሱን መልሱን ሊያገኝ የሚችል ነው። ጉማሬዎች ብቻ ሳይሆን አንድ ክሮኮዳይል ወይንም አዞ እንደዚሁ ሞቷል አብሮ እዛው ጋር።
የግቤ ሸለቆ ፓርክ ከተመሰረተ ገና 8 ዓመቱ ነው። 3600 ስኩዌር ኪሎ ሜትሮች ስፋት ያለው ሲሆን ከ200 በላይ ጉማሬዎች እንደሚኖሩበት ይነገራል። በደቡብ ክልላዊ መንግስት ስር የሚተዳደረው ፓርኩ ከቅርብ ጊዜ ወዲህ ህገወጥ ሰፈራ ሲከናወንበት እንደነበረ አቶ ጌትነት ያስታውሳሉ። በፓርኩ ክልል ውስጥ የሚደጋገሙ በብዛ ህይወት ላይ የሚቃጡ ጥፋቶች ሰዎች በሰፈራው ኑሯቸው ለመመስረት ከሚወስዷቸው እርምጃዎች ጋር ሳይያዙ እንደማይቀሩም ይጠቅሳሉ።
እንደሚባለው በወሬ ደረጃ እንደሚያወሩት በጣም ልቅ የሆነ ሰፈራ አለ እዛ አካባቢ፣ እርሻም አለ። እንግዲህ እነዚህ ህገወጥ የሰፈሩ ሰዎች የሚኖርበት አካባቢ ከመሆኑ ጋራ ተያይዞ የጥበቃ ሁኔታ ያን ያክል የከበደ አይደለም፣ የላላ ነው። በመሆኑም እንደዚህ አይነት ነገሮች ይደርሳሉ ብለን እናስባለን።
የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ከሚመለከታቸው ወገኖች ጋር ክስተቱ ከታወቀ በኋላ ተጨማሪ እንስሳት እንዳይሞቱ ለማድረግ ጥረት መጀመሩንም አቶ ጌትነት ነግረውናል።
ያ የባለስልጣን መስሪያ ቤት ዋና ዳይሬክተር እንግዲህ ከምርምር ጥናት ዲፓርትመንት ኃላፊ ጋር ሆነው ወደ ቦታው ሂደዋል። ስለዚህ በቀጣይ የተረፈ እንስሳት ይኖር የተረፈውን እንስሳት ደግሞ ይዘን የነዚህ የሞቱት ዕጣ ፈንታ እንዳይደርሳቸው ለማድረግ የክልሉ መስተዳድር ባህል ቱሪዝም ጋር ነው አብረው የሄዱት። ተግባራትን እያከናወኑ ነው። በቀጣይ ይሄ ነገር ሌላ ቀሪ እንስሳቶች እንዳይሞት የማድረግ የጥበቃና የክትትል ስራ እያደረጉ ነው።
ዓለም አቀፉ የተፈጥሮ እንክብካቤ ተቋም ጉማሬዎችን በአደጋ ውስጥ ካሉ እንስሳቶች መካከል ይመድባቸዋል። ተቋሙ በሰዎችና ተፈጥሮ ሰራሽ ምክንያቶች መኖሪያቸውን ረግረጋማና ውሃማ ቦታዎች ላይ ያደረጉት እንስሳት ቁጥራቸው ከዓመት ዓመት እየተመናመነ ነው ሲል ያስጠነቅቃል።
ሀብታሙ፣ ላጠናከርከው ዘገባ እናመሰግናለን። ተከታትለህ ሌሎች ዘገባዎችንም ታሰማናለህ ብለን ተስፋ እናደርጋለን። አድማጮች የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው ከአሜሪካ ድምጽ። ተከታዩ ዘገባችን ደግሞ ወደ ድሬዳዋ ይወስደናል።
ከአንድ ወር በፊት በተደረገ ሹምሽር የተሾሙት የድሬዳዋ አስተዳደር አመራሮች ከህብረተሰቡ ጋር ውይይት አካሂደዋል። ባለፈው ሳምንት ከሀገር ሽማግሌዎችና የሃይማኖት አባቶች ከንግዱ ማህበረሰብ ከወጣቶች ከሴቶችና ከመሁራን ጋር ዛሬ ደግሞ ከኪነ ጥበብና ሚዲያ ባለሙያዎች ጋር የተደረገውን ውይይት ዘጋቢያችን አዲስ ቸኩል ተከታትሎታል። የተመለከተውን ያየውን እንደሚከተል ያስቃኝናል።
በመከተል ከንቲባነት ተሾመው በከንቲባነት ያገለገሉ ያሉት አቶ ማዲ ግሬና መከተል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የሆኑት አቶ ከድር ጆሃር ካለፈው ሳምንት ሐሙስ ጀምሮ እስከዛሬ ሰኞ ድረስ ከልዩ ልዩ የህብረተሰብ ክፍሎች ጋር ውይይት አድርገዋል። የውይይታቸው መነሻ በፌደራል ደረጃ ጭምር ድሬዳዋ ላይ የተደረገው ግምገማ ውጤትና በቀጣይ ሊከናወኑ የታሰቡ ተግባራት ላይ ያተኮረ ነው። የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ተፈራ ድርበውና አቶ መለስ አለም የድሬዳዋ አስተዳደርን ተቋማት በጥልቀት በመፈተሽ እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎችን በማወያየት የችግሮችን አጠቃላይ ሁኔታና መሰረታዊ ጉድለቶችን ከለዩ በኋላ ችግሮችን ለመፍታት የሚያስችል አቅጣጫ ማስቀመጣቸውን ምክትል ከንቲባና የንግድና ኢንዱስትሪ ቢሮ ኃላፊ የሆኑት አቶ ከድር ጆሃር በመድረኮች ያቀረቡት ሰነድ ያመለክታል። በፌደራል ደረጃ ያለው የበላይ አመራር ችግሩን በጥልቀት ቀርቦ ከገመገመ በኋላ አንድ አብይ ኮሚቴና 3 የተለያዩ ግብረ ኃይል ተቋቁሞ እቅርታ አቅዶ ወደ ተግባር እንዲገባ ማድረጋቸውም ተገልጿል። በ3ቱ ግብረ ኃይል የሚከናወኑ ተግባራት የፖለቲካ ሪፎርም ማካሄድ፣ የመልካም አስተዳደርና የልማት ስራዎች ማከናወንና በ3ኛ ደረጃ ደግሞ የጸጥታ መዋቅር ማጥራትና ማጠናከር እንዲሁም የህግ የበላይነት የማረጋገጥ ስራዎች እንደነበሩ የምክትል ከንቲባው ሪፖርት ያመለክታል። በእነኚህ 3 ዘርፎች የተከናወኑና ሊከናወኑ የታሰቡ ስራዎችም በሰነዱ ተመላክተዋል። እንዳቶ ከድር ገለጻ ከፍተኛና መከከለኛ አመራሩ መገምገሙን ከአቅምና ከስነ ምግባር አንጻር ያሉባቸው ችግሮች ሁሉ መፈተሻቸው ተመልክቷል። ከጸጥታ ኃይሎች አንጻርም ያሉት ችግር እንዳለባቸው፣ ወንጀልን የመከላከል ስኬታቸው ያሽቆለቆለ መሄዱን እና ሌሎችም ችግሮች በግምገማ መገኘታቸውን ገልጸው ያስተዳደሩን የፖሊስ አዛዥ ከኃላፊነት በማሳት በመተኩ ሌላ ኮሚሽነር መመደቡን አስተውቀዋል። የፖሊስ መዋቅሩን የማጥራትና የመገምገም ስራም የፌደራል ፖሊስ ምክትል ኮሚሽነር ጄነራል በሚመራው ግብረ ኃይል እየተመራ መሆኑን አቶ ከድር አስተውቀዋል። ከመልካም አስተዳደር አንጻር በህብረተሰቡ የሚነሱ አንኳር ችግሮችን በመከተል ከንቲባው በዝርዝር ቀርቧል። በእነኚህ መድረኮች ተሳታፊ የነበሩት ልዩ ልዩ የህብረተሰብ ክፍሎችም በርካታ ጥያቄዎችን አንስተዋል። በዋናነት የተደጋገሙ ጥያቄዎች ከህግ የበላይነትና ጸጥታ አንጻር የነበሩ ናቸው።
ድሬዳዋ የኖርኩ 55 ዓመት ነው። ይሄ ያላዩም 55 ዓመት አሁን አየሁ። ድሬዳዋ ለምን ሞትሽ ሆነ? ከየት መጣ ይሄ ጦርነቱ? ከየት መጣ የረብሻው? ግብር ምናምን ምናምን በኋላ ነው ሰው መገዳደር፣ ሰው መቃጠል፣ ሰው እንደፈው ሰው ማረግ ምን አመጣ? የፍቅር ያለው ድሬዳዋ ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ ኡራጌ ነው አይባልም። ነገር እኔ እንደምመስሉ የድሬዳዋ ህዝብ አለ ፍቅር አለ እስካሁን ግን ከውጭ ልገባ ነው መሰለኝ ይሄ ነገር ዱሪ ለሳይሩ የሚፈጠረው ሰላም ካገኘ ነው ሰላም እናገኘው። ሰላም ካገኘ ነው ሁሉ ሰው የሚመጣው። ሰላም ካገኘ ነው ገሰብ እናገኘው። ሰላም ካገኘ ነው ግብር የምንከፍለው።
ድሬዳዋ ባለፈው አመት በሶማሌ ክልልና በኦሮሚያ ክልል መካከል በነበሩ ግጭቶች የተፈናቀሉትን ተቀብላ ስታስተናግድ የነበረች ቢሆንም በዚህ አመት ግን በከተማዋና በቅጥር ቀበሌዎች በጎሳና በብሔር በተነሱት ግጭቶች በርካቶች ሞተዋል፣ ተፈናቅለዋል። በሃይማኖት በዓልና በሃይማኖት ተቋማት ትንኮሳ የሚፈጽሙ ተከስተዋል። በሌላ በኩል የህግ የበላይነትን ከማስከበር አንጻር የድሬዳዋ አመራሮች ሲያጠፉ ለምን እርምጃ ይወሰድም የሚሉ ጥያቄዎችም ቀርበው ነበር።
እኔ ድሬዳዋ ተወልጄ ያደኩት አሁን የቀረበው ጉዳይ በጣም ነው ያሳዝነው። እውነት ይህን ያህል ችግር ተፈጥሮ ከሆነ እኔ የተወሰኑትን አላቃቸው እዚህ ከተማ ውስጥ ነው ያለሁት። ግን ምንድን ነው የተወሰደው እርምጃ? አመራሩ ይህን ያህል ወርዶ በጎሳ በቡድን የተደበደበ ይላ ችግር ከፈጠረ ምን የተወሰደ እርምጃ አለ? ሰዎች ቅድም ሲገለጽ እንደነበረው ዝውውር የሚዛወረው አንዱ ቦታ የነበረ ቢሮ ኃላፊ አንዱ ቦታ ይዘውራል፣ በጥፋት ቀበሌ የነበረ አንዱ ቦታ ይዘውራል። ስለዚህ ከላይ የተባለ ባለስልጣን ይህን እርምጃ ተወሰደ ሲባል አንሰማም፣ አናየም በዚህ ጉዳይ ላይ። አሁንስ አንድ ወር ሙሉ ግምገማ ተካሄዶ ምን የተወሰደ እርምጃ?
ከመሰረተ ልማት፣ ከዳቦ፣ ከዘይት፣ ከስኳር፣ ከስራ እድል፣ ከዋና ፍሳሽ፣ ከጎዳና ተዳዳሪዎች፣ ከመንግስት ተቋማት አገልግሎት አሰጣጥና በዋናነት ደግሞ ከስራ አጥነት አንጻር ተደጋጋሚ ጥያቄዎች ቀርበዋል። መድረኩን ሲመሩ የነበሩት በምክትል ከንቲባ ማድረግ የከተማዋ ከንቲባ ሆነው የተሾሙት አቶ ማህዲ ግሬ የመንግስት አመራሮችን ተጠያቂ አለመሆን በተመለከተ ማንም ከህግ በላይ አይደለም፣ ካጠፋን እንጠየቃለን፣ ሌሎች ሲያጠፉም እንጠይቃለን ብለዋል።
እስካሁን ምን እርምጃ ይወስዳቸዋል? ሁሉም ሲያጠፋ ከስልጣን ብቻ እየወረደ ህዝብ ውስጥ ገብቶ አሁንም መርዝ እየረጨ ነው የሚል ነገርም አለ። በግጠኝነት ከሪሮ ያስቀመጠው ነገር አለ። እከሬ ከሬ ብለንም እዚህ አንገልጽም። በግጠኝነት ግን የሚጠየቁ አካላት አሉ። በተደረገው ግምገማ መሰረት አቃቢ ህግና ፖሊስ ስራቸውን ጨርሰው ፍርድ ቤት ማስረጃ ትእዛዝ ብቻ መውሰድ ነው የቀራቸው።
ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የሆኑት አቶ ከድር ጀዋርም የአስተዳደሩ ፖሊስ ኮሚሽን ኮሚሽነር ከመቀየራቸው ባሻገር የአስተዳደሩ ፖሊሶችም ለሶስት ወራት በንድፈ ሐሳብና በተግባር ስልጠና እንዲወስዱ ይደረጋል ብለዋል። ሆኖም በዚህ ሂደት ተጽዕኖ ፈጣሪ ኃይሎች በወገንተኝነት የሚያደርጉት እንቅስቃሴ በራሱ ክፍተት አለበት ብለዋል።
የፖሊስ ተቋምም ብዙ ጊዜ ይወቀሳል እውነት ለመነጋገር ይሄ ከተማ በመከላከያ እንዲመራ ማንፈልግም በራሷ በአስተዳደሯ በፖሊስ መመራት አለበት የሚል ነው። ችግር ያለባቸው በችግሩ እየተጠራ ይሄዳል። ግን አብዛኛው ሶማሌ ጋር ሲሄድ ፖሊስ ተበደለኝ ይላል፣ አማራው ጋር ሲሄድ ፖሊስ ተበደለኝ ይላል፣ ኦሮሞ ጋር ሲሄድ ፖሊስ ተበደለኝ ይላል። እሺ ፖሊስ አልደበደበኝ የሚል አካል ሁሉም ጠንካራ ነው፣ ምንም ማድረግ አንችልም። በዚህ ነው አሁን ኮንፊደንስ ያጡ የመጣው። እውነት ለመነጋገር ሲታሰሩ እኛም ኡኡ ብለን ኦሮሞ ታሰረ ብለን ኦሮሞ የሆነው አመራር ለኦሮሞ ለማስወጣት እንወጣለን። ሶማሌም ሲሆን ሽሌም ተሰብስቦ ለሶማሌ ለማውጣት፣ ከአማራም ሲታሰር የሃይማኖት አባትም ጭምር ታይዶ። ታዲያስ እንዴት ነው ሌባ ወይም ቦዘኔ የምንላቸው ከአመራር በላይ ጉልበት የማይኖረው ህዝብ ውስጥ ወርዷል የራሱን ጥቅም ለማስከበር?
በስድስት ዙር ከተካሄዱ ውይይቶች የተገኙ ግብዓቶች ተለቅመው በግብዓትነት እንደሚውሉ የተናገሩት የኮሙኒኬሽን ቢሮ ኃላፊ አቶ ስቃይ አስተፈሰ የፊታችን ሮብ የማጠቃለያ መድረክ እንደሚኖር በተለይ ለቪው አስታውቀዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
ሳይንስ በደቂቃ። አጥኚዎች ይህንን ብለዋል፣ የምትመገቡት ምግብ ብቻ ሳይሆን የምትመገቡበት ሰዓትም በልብ ህመም የመሞት ዕድላችሁን ከፍ ሊያደርገው ይችላል። የአሜሪካ ልብ ጥናት ኮሌጅ ቁርስን መዝለል በልብ በሽታ የመሞት ዕድልን ከፍ እንደሚያደርግ ማስረጃዎችን አቅርቧል። በአውሮፓ የልብ በሽታ መከላከል ጥናታዊ መድብ ላይ የወጣ ሌላ ግኝት ደግሞ ቁርስን ካለመብላት ወዲያ ከመኝታ ሰዓት በፊት ከባድ ምግብ መመገብ በልብ ህመም የመሞትን አስከፊታ ከፍ ያደርጋል ይላል። አጥኚዎች ከተመገባችሁ በኋላ ቢያንስ ለሁለት ሰዓታት ወደ መኝታ አታምሩ ሲሉም መክረዋል።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዮ ዝግጅታችንን ነው። ቀጣዩ ዝግጅታችን ጋቢና ሙዚቃ ነው። ያደሳ ሳሊ ነው የሙዚቃ ግጥም ይጽፋል። አሁን ደግሞ አንድ ሙዚቃ ሰርቷል። የጋቢና እንግዳ ነው። ሙዚቃውን ይጋብዘናል።
ሙዚቃው እንግዲህ ያው ብዙ ጊዜ እንደሚባለው አርቲስቱ በአገራችን ውስጥም ሆነ በኮሚኒቲ ውስጥ ያሉ አንዳንድ ችግሮችን በመፍታት አንጻር ወይም ችግሮችን አግብቶ በማሳየት በማፋቀር በማቀራረብ ላይ ትልቅ ሚና ስለሚጫወት አሁን ሀገራችን ውስጥ ያሉ ሁኔታ ትንሽ እየረበሸኝና ሁላችንንም አካሄዱ ጥሩ እንዳልሆነ እየታየን ስለሆነ በዚህ አጋጣሚ እንደው ከፖለቲካው አንዳንድ ጊዜም ቀድቀዝ ብለን ሀገራችንና ወንድምናቶቻችንን እንድንጠብቅ እንዲረዳ ብዬ ያርኩ ባባል በዚህ በጀካኛለ። አንድ ሰው ጎሳውን በመወደዱ በማክበሩ ካልቸሩን በመከተሉ መጥፎ ሰው አይደለም። ነገር ግን በዛ የተነሳ ሌሎችን ሰዎች የሚጎዳና ሌሎችን ሰዎች የሚያባረር የሚያፈናቅል ከሆነ ዘረኛ ሆነ ማለት ነው እና ትክክል አይደለም። እና ከመጀመሪያው እኛ ስንጎተጉት የነበረው ይሄ ዘርና የዘረኝነት ነገር እንዳይምታታ የሚል ነው። አሁንም በሀገራችን ውስጥ የምናያቸው ብዙዎቹ ችግሮች የተፈጠሩት በዘርና ዘረኝነት ያለባቸው ሰዎች በሚያደርጉት ነገር ነው። ግን ዘሮች እየተጠቁ እንዳይሄዱ ሁላችንም ተቻችለን ተከባብረን ተፈቃቅረን መኖር እንደምንችል ዘፈኑ ላይ ለምሳሌ ቤት ውስጥ ሲበቃ ነበር ሁሉንም ሊያስተናግድ አልፈን ግድያና እስር አቃተን አንድ ላይ ማደር የሚል ፋርሳ ነው። በጣም አመሰግናለሁ ለባበራችን በሁሉ ሙዚቃውን በማጫወታችሁ። አይ ቲንክ በዚህ አጋጣሚ ሰላም ይስጠን የሚለውን ከልቤ እናገር እፈልጋለሁ። አመሰግናለሁ። ሰላም ይስጠን ያዋድን ያክባብር ላይ ልዬ
ማማ መከራሽ በስፋ
ያደሳ ቦጃን ነው የሰማችሁት። እንግዲህ አድማጮች የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ስናስተናግዳችሁ አመሸነው ጽዮን ግርማና
አብታሙ ሰይድ ነበርን። ደናም ሹልን ፕሮግራማችንን በቴክኒክ ሲያቀናብር የነበረው ደግሞ ሞክቢል ያበሩ።
በዚሁ ፍቅር ይስጠን በሚለው በያደሳ ዜማ እንሰናበታችኋለን።
አንዱ ለሌላ ቆማስበለ ያዛደ ብለው ጫታ ለጋገስ ለጋገስ ፈንታ ቤቱ ሲበቃንበት
ኩን ራዲዮ ሰገለ